ይህ የአሜሪካ ድምፅ ነው። በ19 በ25 እና በ32 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ግንቦት 18 2015 ዓ.ም የአማርኛ ስርጭታችን ጀመረ። የሸገር ከተማ አስተዳደር መስጊዶችን አፍርሷል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ ኗር መስጊድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት መስጊዶችን የአውቃፍ ዘርፍ ኃላፊ ሼክ አብዱል ሐኪም ሁሴን በዳሶን በተቃውሞ ዙሪያ አነጋግረናቸዋል።
የፈረሱት መስጊዶች 19 ደርሷል። አሁን አንድ መረጃ፣ የቤተ እምነቶች ክብር ይገባቸዋል። መስጊድ ስለሆነ ብቻ አይደለም፣ ማንኛውም ቤተ እምነት ክብር ይገባዋል። የሚገባቸውን ክብር እያገኙ አይደለም። መስጊዶቻችን ቁርአን ለዝናብ ተጋልጧል፣ መስጊዶች ፈርሷል። እና የነገር ጥሩ አይደለም። ቢያንስ ከማስተር ብላሉ ጋር ማስታረቅ እንሞክር። መስጊዶች ማስታረቅ የማይቻል ከሆነ ክብራቸውን እኮ እንዲነሱ የገነባ ህዝብ በራሱ እጅ እንዲያነሳ የጠየቅነው ምላሽ አልነበረም።
ዝርዝሩ በአብይ ዘገባችን ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮች በምሽቱ ተካተዋል። እንደማምሽታችኋል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ፣ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድታመሹ አስቀድመን እንጋብዛለን። ቀዳሚው ዝግጅታችን ዋና ዋና የዓለም ዜናዎች ናቸው። እንግዲህ ወደ ይቀጥላል።
በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዲህ ወልኝ ነኝ። የአልሻባብ ተዋጊዎች በሶማሊያ የአፍሪካ ህብረት ሰላም አስከባሪ ተልእኮ ወታደራዊ መደብን ማጥቃታቸው፣ ቻይና ቤጂንግ ጉብኝት ላይ የሚገኙት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከቻይና የውጭ ጉዳይ ሚኒስትር ቺን ጋንግ ጋር ተገናኝተው መነጋገራቸው፣ እንዲሁም የማህበረ ቅዱሳን ቴሌቪዥን መልሶ መከፈቱ የሚሉት ለምሽቱ ከያዝነው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ካለፈው ግንቦት 13 ቀን 2015 ዓ.ም ጀምሮ በማህበረ ቅዱሳን ቴሌቪዥን ጣቢያ ላይ ያስተላልፎት የነበረውን ጊዜያዊ እግድ ማንሳቱን ዛሬ አስታውቋል። የመገናኛ ብዙሃን ባለስልጣኑ ጊዜያዊ እግዱን ማንሳቱን ያስታወቀው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በቴሌቪዥን ጣቢያው ላይ የተላለፈው ውሳኔ ተገቢነት እንደሌለው ገልጾ ባለስልጣኑ ጊዜያዊ እግዱን እንዲያነሳ ዛሬ አርብ ጠዋት ግንቦት 18 ቀን 2015 ዓ.ም በጻፈው ደብዳቤ መጠየቁን ተከትሎ ነው። የማህበረ ቅዱሳን ቴሌቪዥን አንዱ የቤተ ክርስቲያኑ ልሳን እንደሆነ የጠቀሰው የመንበረ ፓትርያርክ ጠቅላይ ጽሕፈት ቤቱ የጣቢያው ስርጭቶች ችግር አለባቸው ከተባለ በቤተ ክርስቲያኑ ሕግና ስርዓት እንደሚታይ ጠቅሷል። ስለ ወቅታዊ የቤተ ክርስቲያን ችግር ግንቦት 13 ቀን 2015 ዓ.ም በሰበር ዜና ከአስተላለፈው መግለጫ ጋር ተያይዞ የተላለፈው ጊዜያዊ እግድም በአዋጁ መሰረት ከእግዱ በፊት ምንም አይነት ማስጠንቀቂያ ሳይደርሰውና ማህበሩ በጉዳዩ ላይ አስተያየት እንዲሰጥ ሳይደረግ የተላለፈ ጊዜያዊ እግድ ተገቢ ባለመሆኑ እንዲነሳ ሲል ጠይቆ ነበር። ባለስልጣኑ ዛሬ ከቀጥር በኋላ በምክትል ዋና ዲሬክተሩ ግዛው ተስፋዬ ቶላ ተፈርመው በአድራሻ ለማህበረ ቅዱሳን ቴሌቪዥን ጣቢያ በጻፈው ደብዳቤው ጊዜያዊ እግዱን ያነሳው ይህንኑ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጥያቄን መሰረት በማድረግ እንደሆነ ገልጿል። ቻይና ቤጂንግ ጉብኝት ላይ የሚገኙት የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ከቻይናው የውጭ ጉዳይ ሚኒስትር ቺን ጋንግ ጋር ተገናኝተው መነጋገራቸውን የቻይናው ቴሌቪዥን አውታር ሲሲቲቪ ከስፍራው ዘግቧል። ቆንጂት ታዬ ዝርዝሩን ይዛለች።
ቻይናና ኢትዮጵያ ጥሩ ወዳጆች መሆናቸውንና እጅግ የሚተማመኑ ትልቅ ትብብር የሚያደርጉ ሀገሮች መሆናቸውን ቺን ተናግረዋል።
Africa was the first continent I visited when I was appointed as Chinese foreign minister. የቻይና የውጭ ጉዳይ ሚኒስትር ሆኜ ከተሾምኩ በኋላ በቀዳሚነት የጎበኘሁት የአፍሪካ አህጉርን ሲሆን መጀመሪያ የጎበኘሁትም ኢትዮጵያን ነው። አገሮቻችን ዲፕሎማሲያዊ ግንኙነታቸውን ከመሰረቱ ከግማሽ ምዕተ ዓመት በላይ ተቆጥሯል። ከዚያን ጊዜ ጀምረውም እየተረዳዱ ኖረዋል። ሁለቱንም አገሮች በሚጠቅም መንገድ በሚያደርጉት ትብብር ለሌሎች ታዳጊ አገሮችም ተምሳሌ ሆነዋል።
የሁለቱ አገሮች ግንኙነት በቅርብ ዓመታት ውስጥ ፈጣን እድገት እያሳየ መሆኑን ገልጸው የሰላምና የልማት ግንባታዋን በማጠናከር ወሳኝ ወቅት ላይ የምትገኘውን ኢትዮጵያን ሀገራቸው በሰላም ሂደቷና በድህረ ጦርነት መልሶ ግንባታዋ መደገፏን አጥብቃ ትቀጥላለች ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በበኩላቸው
It is a pleasure to be here among friends and comrades.
በወዳጆቻችን መካከል በመገኘታችን ደስተኞች ነን። ኢትዮጵያና ቻይና እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓመተ ምህረት አንስቶ ዲፕሎማሲያዊ ግንኙነት ከመሰረቱ ጀምረው በብሔራዊ በቀጠናዊና ዓለም አቀፋዊ ጉዳዮች ህዝቦቻቸውን የሚጠቅሙ ስራዎች ያከናውናሉ። አሁን ባለው አዲስ ወቅታዊ ሁኔታ ያን እድሜ የጠገበ ግንኙነት በበለጠ አጠናክረን መቀጠል አለብን። ይህን ክብርነቶም የሚስማሙበት መሆኑን አምናለሁ።
ክለውም ኢትዮጵያ ለሀገር ውስጥ ጸጥታ መሻሻል ትልቅ ቦታ እንደምትሰጥ ገልጸው የቻይና ተቋማትንና ዜጎችን ደህንነት ለማረጋጋት አስፈላጊውን ጥረት ሁሉ ማድረጓን ትቀጥላለች ብለዋል። ቻይና ሀገሯን በልማት በማዘመን ያስመዘገበችው እመርታ ለአፍሪካ ሀገሮች አበረታች መሆኑን የውጭ ጉዳይ ሚኒስትሩ ጨምረው መናገራቸውን የሲሲቲቪ ዘገባ አመልክቷል።
የአልሸባብ ተዋጊዎች በሶማሊያ የአፍሪካ ህብረት ሰላም አስከባሪ ተልእኮ ወታደራዊ መደብን ማጥቃታቸውን የህብረቱ ኃይል አስታውቋል። የተጎዱ ሰዎች ስለመኖራቸው ግን ኃይሉ ያለው ነገር የለም። ከአልቃይዳ ጋር ትስስር ያለው አልሸባብ ከ15 ዓመታት በላይ የሶማሊያን ማዕከላዊ መንግስት ሲዋጋ ቆይቷል። ቡሉ ማረር በመባል በሚጠራውና ከዋና መዲናይቱ ሞቃዲሹ 120 ኪሎ ሜትር ላይ የሚገኘው ወታደራዊ ሰፈር በአልሸባብ እንደተጠቃ አትሚስ በመባል የሚታወቀው የህብረቱ ኃይል በፌስቡክ እና በትዊተር ገጹ አስታውቋል። የአትሚስ ኃይሎች የጸጥታውን ሁኔታ እየገመገሙ ነው ሲል አክሏል። ጥቃቱ በህብረቱ ውስጥ ያሉትን የዩጋንዳ ወታደሮች ኢላማ እንዳደረገ የአገሪቱ መከላከያ ቃል አቀባይ አስታውቋል። 20,000 የሚገመተው የአትሚስ ኃይል አሚሶም ተብሎ ከሚጠራው ቀዳሚው የህብረቱ ኃይል የበለጠ የመከላከያ ክልልን ይሸፍናል ተብሏል። ከዩጋንዳ፣ ብሩንዲ፣ ጅቡቲ፣ ኢትዮጵያና ኬንያ የተውጣጣው የአትሚስ ኃይል በደቡብና ማዕከላዊ ሶማሊያ ተሰማርቶ ይገኛል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። በሁለቱ የሱዳን ተፋላሚ ኃይሎች መካከል የሚካሄደው ውጊያ በምዕራብ የአገሪቱ ክፍል ዳርፉርና በዋና መዲናይቱ ካርቱም አይሎ መቀጠሉ ተነግሯል። የአሜሪካና የሳውዲ አረቢያ ታዛቢዎች ሁለቱ ወገኖች ለተኩስ ማቆም ያላቸው ዝንባሌ መሻሻል አሳይቷል ቢሉም ይጸናል የተባለው ተኩስ ማቆም ሳይዝለት 4 ቀናትን በውጊያ አሳልፏል። በመዲናይቱ ካርቱም የአየር ድብደባና የተኩስ ልውውጥ እንደነበር የአይን ምስክሮች መናገራቸውን የኤኤፍፒ ዘገባ አመልክቷል። 5ኛ ሳምንቱን ባስቆጠረው ውጊያ 1800 ሰዎች እንደተገደሉና ከአንድ ሚሊዮን በላይ የሚሆኑት ደግሞ እንደተፈናቀሉ እየተነገረ ይገኛል። ባለፈው ቅዳሜ ጀዳ ላይ ስምምነት እንደተደረሰበትና ለአንድ ሳምንት እንደሚሰነብት የተነገረለት ተኩስ ማቆም ቀደም ሲል እንደነበሩት ሁሉ ሳይተገበር ሲቀር ለስምምነቱ ክሽፈት አንዱ ሌላውን ወገን ተጠያቂ ያደርጋል። እንደ አውሮፓን አቆጣጠር በ1994 በሩዋንዳ በተፈጸመው የዘር ማጥፋት እልቂት ከጥቃት ለማምለጥ በቤተ ክርስቲያን ውስጥ የተሸሸጉ 2000 ቱትሲዎች እንዲገደሉ ትዕዛዝ አስተላልፈዋል በሚል የተጠረጠረውና ባለፈው ረቡዕ ደቡብ አፍሪካ ውስጥ የተያዘው ግለሰብ ዛሬ ኬፕ ታውን ውስጥ በሚገኝ ፍርድ ቤት ቀርቧል። የቀድሞ የፖሊስ አባል ፉልጌንሴ ካይሼማ 5 ክሶች ሲቀርቡበት ከነርሱም 2ቱ በዚያች ሀገር የጥገኝነት ጥያቄውን በሚያቀርብበት ወቅት አጭበርብሯል የሚሉ ክሶች ናቸው። ካይሼማ የሩዋንዳ ዜግነቱን በመደበቅ ብሩንዲያዊ እንደሆነ አስመስሎ መዋሸቱና የሐሰት ስም መጠቀሙ በክሱ ላይ ተመልክቷል። በዛሬው የካፒታሉን ፍርድ ቤት ውሎ ተጠርጣሪው ግለሰብ የእምነት ክህደት ቃል እንዲሰጥ አለመጠየቁ ታውቋል። ችሎቱም ለግንቦት 25 ተቀጥሯል። የቀድሞ የፖሊስ አባል ፉልጌንሴ አይካይሼማ በይፋ ክስ ከተመሰረተበት ጀምሮ ላለፉት 22 ዓመታት በሽሽት ላይ ነበር። ከኬፕ ታውን 59 ኪሎ ሜትር ላይ በሚገኝ በአንድ የወይን እርሻ ላይ ረቡዕለት መያዙ ታውቋል። ፍልሰተኞችን በሜዲትራኒያን ባህር ላይ የሚያሻገር ህገወጥ ቡድን አደራጅ ነው በሚል የተጠረጠረን ግለሰብ በቁጥጥር ስር ማድረጓን ቱኒዚያ ትናንት አስታውቃለች። ከጣሊያን ላምፔዱሳ ደሴት 130 ኪሎ ሜትር ርቀት ላይ የምትገኘው ቱኒዚያ ወደ አውሮፓ መሻገር ለሚሹ ፍልሰተኞች ተመራጭ አቋራጭ ነች። ግለሰቡ 24 በሚሆኑ ክሶች ተከሶ በሌለበት የ79 ዓመት እስራት ተፈርዶበት ነበር። በአገሪቱ ወደ አውሮፓ ስለሚደረገው ህገወጥ ጉዞ ዋና አስተባባሪ እንደነበር የቱኒዚያ የአገር ውስጥ ሚኒስቴር አስታውቋል። ባለፈው መስከረም ባህር ላይ ለሰመጡት 20 የሚሆኑ ቱኒዚያውያን እልፈትም ተጠያቂ መሆኑን የአገሪቱ የባህር ድንበር ጠባቂ ኃይል አስታውቋል። የአውሮፓ ህብረት የድንበር ቁጥጥር ድርጅት እንደሚለው በሜዲትራኒያን ባህር ላይ ወደ አውሮፓ የሚደረገው ጉዞ በ300 እጥፍ ማደጉንና 42200 ፍልሰተኞች መግባታቸውን አስታውቋል። በመጨረሻም 58 ኪሎ ግራም የሚመዝን ኮካይን ትናንት መያዛቸውን የፔሩ አደንዛዥ እጽ ተቆጣጣሪ ባለስልጣናት አስታውቀዋል። እሽጉ የናዚ ባንዲራ ምልክት የተደረገበትና ወደ ቤልጅየም በማቅናት ላይ እንደነበር ተነግሯል። የአገሪቱ ፖሊስ እንዳለው ኮካይኑ የተገኘው የላይቤሪያን ሰንደቅ ዓላማ በሚያውለበልብና የአስፋራገስ አትክልት በሚያመላልስ መርከብ ላይ ነው። መርከቡ መጀመሪያ ኢኳዶር ላይ መልህቁን ጥሎ እንደነበርም ተጠቁሟል። በፖሊስ በመርከቢቱ ላይ የተጫኑትን 80 ዕቃዎች መፈተሽ ላይ መሆኑ ታውቋል። ከዚህ በፊት የተለያዩ ምልክቶች ተደረጉባቸው የአደንዛዥ እጽ ጥቅሎች ማግኘታቸውን የጠቀሰው ፖሊስ የናዚ ጀርመን ባንዲራ ሲያገኙ ግን ለመጀመሪያ ጊዜ ነው ብለዋል። ፔሩ ከኮሎምቢያ ለጥቃ በዓለም ሁለተኛ የኮካ ቅጠል አምራች ስትሆን ኮካይን በማምረት ደግሞ ሁለተኛ ደረጃ ላይ ትገኛለች። ለምሽቱ ያዝነው ዜና በዚህ ተፈጽሟል። ከቀሪ መሰናዶች ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ግንቦት 18 ምሽት ስርጭታችንን ነው ያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በፌስቡክ የምትከታተሉን ተመልካቾቻችን። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ ላይ ደግሞ @voanews ላይ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕሰ ዘገባችን እናልፋለን። የሸገር ከተማ አስተዳደር መስጊዶችን አፍርሷል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ አንዋር መስጊድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። ሌሎችም ሲቪሎችና የተለያዩ ስምሪቶች ላይ የነበሩ የፖሊስ ባልደረቦች መጎዳታቸውንም ፖሊስ በመግለጫው አመልክቷል። ቀደም ሲል ሰልፈኞችን ለመበተን ፖሊስ አስለቃሽ ጭስ ተኩሶ እንደነበረ ተሰምቷል። የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሕዝብ እንባ ጠባቂ ተቋም ቀደም ሲል በተናጠል ባወጣቸው መግለጫዎች የሸገር ከተማ አስተዳደር ሕገ ወጥ ናቸው በሚል እያካሄደ ያለውን የማፍረስ ዘመቻ መቃወማቸው ይታወሳል። አድማጮቻችን፣ የዚህ ዘገባ ዝርዝር እንደደረሰን እናቀርባለን። ወደ ሌላ ዘገባ እንሻገራለን። በደቡብ አፍሪካ ፕሪቶሪያ በኢትዮጵያ መንግስትና በህወሓት መካከል በተደረገው የሰላም ስምምነት መሰረት በትግራይ ክልል የሚገኙ ተዋጊዎች 85% የጦር መሳሪያቸውን ለኢትዮጵያ መከላከያ ሰራዊት ማስረከባቸው ተገልጿል። ዛሬ በመቀለ ከተማ በተከናወነው ቀጣይ የርክክብ ስነ ስርዓት ላይ የአፍሪካ ህብረት ያቋቋመው የሰላም ስምምነቱ ተግባራዊነት ክትትልና ቁጥጥር ቡድን በታዛቢነት ተገኝቷል። በሰላም ስምምነቱ መሰረት የትጥቅ ማስፈታቱን ተከትሎ የሚከናወነው የተዋጊዎችን አደረጃጀት የማፍረስ ሂደት በዛሬው ዕለት በመቀለ ከተማ ዙሪያ በተገኘው ኮሃ መንደር በታዛቢዎች ፊት በኦፊሻል መጀመሩ ተገልጿል። ክንውኖቹ ላይ የተገኘው ባልደረባችን ሙልጌታ ጽባ ቀጣዩን ዘገባ ልኮልናል።
ዛሬ አርብ ግንቦት 18 ቀን 2015 ዓ.ም ምረት በመቀለ ከተማ በተከናወነው የርክክብ ስነ ስርዓት ላይ መከላከያ ሰራዊትን ወክለው የተገኙት ብርጋዴር ጀነራል ደርቤ መኩሪያ በፕሪቶሪያው የሰላም ስምምነት መሰረት ሰራዊታቸው ከትግራይ ኃይሎች ትጥቅ እየተረከበ መሆኑን ገልጸዋል።
በዛሬው ዕለት በፕሮግራሙ መሰረት የመከላከያ መሳሪያዎች ምንላቸው ርክክብ ተደርጓል። እንግዲህ በዚህ ትጥቅ ርክክብ ትግራይ በኩል እንደተገለጸው አለን ያሉትን ያቀረቡትን ማቅረብ የተቻለው ትጥቅ ዛሬ ቀርቦ እዚህ በአካል አይተናል። ርክክብ ከመከላከያ ጋር ተደርጓል። ዋናው ነገር የመከላከያ ተግባር በዚህ የሰላም ሂደት በመከላከያ በኩል የጦር መሳሪያዎችን መረከብ፣ ትጥቅ ማስፈታት፣ ትጥቁን በፌደራልና በክልል ደረጃ በመነጋገር መልክ የማስያዝ ስራ፣ ከዛ ቀጥሎ ደግሞ ታጣቂውን ለስልጠናና ለዲሞቢላይዜሽን በሚመች መንገድ የማሰባሰብ ስራ ነው። ይሄ በመከላከያ በኩል እየተሰራ ነው የኖረው። ከመጀመሪያ ቀን ጀምሮ ጥሩ ግንኙነት ነው ያለው። ምን ያህል ተረክበናል፣ ምን ያህል ይቀራል የሚለው ነገር 100% ይሄና የነበረው ይሄን አስረክበናል ብሎ ማረጋጋት አይቻለም። ሁሉም በየራሱ ነው የሚያውቀው። ነገር ግን አሁን የተቻለው አለ የተባለው ቀርቦ ርክክብ ተደርጓል። ዛሬ ከዚህ ቀደም ከባድ መሳሪያ ወሳኝ መልኩ ርክክብ ተደርጓል። አሁንም የቀረበው ርክክብ አርገናል። በፕሮግራሙ መሰረት የትጥቅ ርክክብ ሂደቱ እየቀጠለ ነው። ዛሬውም በፕሮግራሙ መሰረት የተካሄደ ርክክብ ነው።
ሞርታር፣ ድሽቃ፣ መትረየስ፣ አርፒጂ እና የመገናኛ ሬዲዮ የመሳሰሉ የቡድን መሳሪያዎች ርክክብ ከተደረገባቸው የቡድን የጦር መሳሪያዎች ዝርዝር ውስጥ ይገኙበታል። ብርጋዴር ጀነራል ደርቤ በርክክቡ ወቅት አያይዘው እንደተናገሩት ከትግራይ ክልል በተጨማሪ በቤንሻንጉል ጉሙዝ፣ በጋምቤላ እንዲሁም በአማራ ክልል የቅማንት ታጣቂዎችና ትጥቅ አንስተው ይዋጉ የነበሩ ኃይሎች ወደ ሰላማዊ ኑሮ እንዲገቡ ለማድረግ መሰራት ላይ ይገኛል። የትግራይ ክልል ተዋጊ ኃይሎች ወክለው በርክክቡ ስነ ስርዓት ላይ የተገኙት ብርጋዴር ጀነራል ምግብ ኃይለ በበኩላቸው ሰላም በዘላቂነት እንዲሰፍን የሚጠበቅባቸውን በቀጣይነት እንደሚፈጽሙ ገልጸዋል።
ትጥቅ ርክክብ ስነ ስርዓቱ ከዚህ በፊት የከባድ መሳሪያ ተፈጽሟል። በዛሬው ዕለት ደግሞ የመካከለኛ መሳሪያ የርክክብ ስነ ስርዓት እየተፈጸመ ነው። ይሄ የሚያሳየው የሰላም ፕሮግራሙ ደረጃ በደረጃ ወደሚፈለገው ምዕራፍ እንደሚደርስ የመተማመን አንድ ትልቅ ስራ ነው እየተሰራ ያለ። ሰላም የኛ የመጀመሪያም የመጨረሻ ግባችን ነው። ይሄንን ለማረጋገጥ ሁሉም ማድረግ ያለብን እናረጋለን፣ ያረግን ነው። እንደሚቀጥል ደግሞ ተማመናለሁ። መሆንም ያለበት ይሄ ነው። ለሁላችን የሚበጀው ለሀገሪቱም ለትግራይ ህዝብ አካባቢ ያሉ ህዝቦች በሙሉም የሚጠቅመው ይሄ ነው። ከዚህ ውጪ ያለው አማራጭ ተመክሯል፣ አያስኬድም።
መሳሪያ ቁጥሩን እኛ በመሰረቱ ያስረከብን ነው። ማስረከብ ያለብን በፕሮግራም መሰረት በጥሩ መግባባትና መተማመንም ነው ይሄን ያለ ነው። የትግራይ ህዝብና መንግስት እምነትን መሳሪያው ላይ አይደለም፣ ግልጽ መሆን አለበት። መደረግ ያለበትም የተደረገ ነው። መተማመንም ይመጣል። ዋናው ግን የሁላችን ኢትዮጵያውያን ብለን የምናምን እና ኢትዮጵያ ለማስቀጠልም የምንሰራ በሁሉ ተበታተነ ህዝብ አለ፣ በሚሊዮንስ የሚቆጠር እሱ ቦታውን ማስመለስ፣ እዛ ያለውን ችግር መፍታት። ስለዚህ በቁጥር መለካት ያለብን ጠብንጃው አይደለም። በቁጥር መለካት ያለብን የሰላሙ መንገድ የደረሰ በሚለው ላይ ቢሆን ጥሩ ነው።
ሰላም ስምምነቱ በሙሉ መንፈሱ እንዲተገበር የኢትዮጵያ ይሁን የትግራይ ክልል ግዛታዊ አንድነት በህገ መንግስቱ መሰረት ሊጠበቅ ይገባል ብለዋል ብርጋዴር ጀነራሉ። የሰላም ስምምነቱ ትግበራ የሚከታተለው የአፍሪካ ህብረት ያቋቋመው ተቆጣጣሪ ቡድን ተወካይ ኮንሬል ቴፎሳ ኮሌ በዛሬው ዕለት የተከናወነው የቡድን የጦር መሳሪያዎች ርክክብ መታዘባቸው ጠቅሰው 85% ትጥቅ የማስፈታት ስራ ተጠናቋል ሲሉ ተናግረዋል።
Handover of the medium weapons here.
በዛሬው ዕለት የቡድን የጦር መሳሪያዎች ርክክብ እየተፈጸመ ነው። የኢትዮጵያ መከላከያና የትግራይ ተዋጊዎች የፈረሙትን የሰላም ስምምነት አክብረው በመንቀሳቀስ ላይ ስለሚገኙ እንደ አፍሪካ ህብረት እናመሰግናቸዋለን። እስካሁን 85% ትጥቅ የመፍታቱ ሂደት ተጠናቋል። ካሁን በኋላ የተዋጊዎችን አደረጃጀት የማፍረስና ወደ ሰላማዊ ህይወታቸው የመመለስ ስራ ነው የቀረው።
በተመሳሳይ ዜና የትግራይ ተዋጊዎችን አደረጃጀት የማፍረስ ሂደት በዛሬው ዕለት ታዛቢዎች በተገኙበት በመቀለ ከተማ ኩሃ በተባለ መንደር በይፋ ተጀምሯል። የኢትዮጵያ መከላከያ ሰራዊት ተወካይ ብርጋዴር ጀነራል ደርቤ መኩሪያ
10 ሳይቶች ተመርጠዋል። በክልሉ ወደ እነዛ 10 ሳይቶች በማጓጓዝ ጎን ለጎን ደግሞ የክልሉን ሰላምና ጸጥታ አደጋ ላይ እንዳይወድቅ በመጠበቅ በማረጋገጥ ዲሞቢላይዝ የማድረግ ስራ ይቀጥላል። በዛሬው ዕለትም የመጀመሪያው ፌዝ ዲሞቢላይዝ የማድረግ ስራ ጂው በመቀሌ አቅራቢያ ዛሬ ይጀምራል በተመሳሳይ። ስለዚህ በፍጥነት መስራት ያለብን ስራዎች አሉ። ሰራዊቱ መቋቋም አለበት፣ ወደ ስራ መመለሰው ተለቶሮ ወደ ስራ መመለስ አለበት። ሌላው ደግሞ እየሰለጠነ በዘላቂነት እየተቋቋመ መሄድ አለበት።
በሁሉም የኢትዮጵያ ክልሎች ጸጥታን የሚያስከብሩት የክልል ፖሊስና የአካባቢ ሚሊሻ ናቸው ያሉት ብርጋዴር ጀነራሉ በትግራይ ክልልም የሚኖረው የጸጥታ አካል መልሶ ማደራጀት ከዚሁ ጋር ተመሳሳይ እንደሚሆን አመልክተዋል። የቡድን መሳሪያና ከባድ የጦር መሳሪያ መታጠቅ የሚችሉት የጸጥታ ኃይሎችም የመከላከያ ሰራዊትና የፌደራል ፖሊስ ብቻ ይሆናሉ ሲሉ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለ።
ሙልጌታና አመሰግናለሁ። አሁን ቀደም ብለን ወደ አስተዋውቀው ርዕሰ ጉዳይ እናቀናለን። የሸገር ከተማ አስተዳደር መስጊዶችን አፍርሷል በሚል ዛሬ በተካሄደ ተቃውሞ ወቅት አዲስ አበባ አንዋር መስጊድ አካባቢ ከፖሊስ ጋር በተነሳ ግጭት ሁለት ሰዎች መገደላቸውን ፖሊስ ማምሻውን አስታውቋል። ሌሎችም ሲቪሎችና በተለያዩ ስምሪቶች ላይ የነበሩ የፖሊስ ባልደረቦች መጎዳታቸውን ፖሊስ በመግለጫው አመልክቷል። ቀደም ሲል ሰልፈኞችን ለመበተን ፖሊስ አስለቃሽ ጭስ ተኩሶ እንደነበረ ተሰምቷል። ኢትዮጵያ ሰብአዊ መብቶች ኮሚሽንና ኢትዮጵያ ሕዝብ እንባ ጠባቂ ተቋም ቀደም ሲል በተናጠል ባወጣቸው መግለጫዎች የሸገር ከተማ አስተዳደር ሕገ ወጥ ናቸው በሚል እያካሄደ ያለውን የማፍረስ ዘመቻ መቃወማቸው ይታወሳል። ኬኔዲ አባተ ዝርዝሩን ይዟል።
አንዋር መስጂድ አካባቢ ዛሬ ከጁማ ሰላት በኋላ ተደርጎ የነበረን ተቃውሞ ተከትሎ መርካቶ አካባቢ ተፈጠረ ሲል ፖሊስ ከገለጸው ረብሻና ግርግር ጋር ተያይዞ የሁለት ሰዎች ህይወት መጥፋቱንና በአስሮች የሚቆጠሩ መጎዳታቸውን የአዲስ አበባ ፖሊስ ማምሻውን ባወጣው መግለጫ አመልክቷል። ጉዳት ደርሶባቸዋል ከተባሉት መካከል 42 የፖሊስ ባልደረባዎችና ረዳቶች እንዲሁም ሌሎች 4 ሰዎች እንደሚገኙባቸው ይኸው የፖሊስ መግለጫ ጠቁሞ በጥብጡን መርተዋል አስተባብ ብራዋል ወይም ዋነኛ ተሳታፊ ነበሩ ሲል የተጠረጠራቸውን 15 ሰዎችን መያዙን አስታውቋል። ሁለት የአዲስ አበባ የህዝብ ትራንስፖርት አገልግሎት ሰጭ አውቶቡሶች ላይም ጉዳት መድረሱን ይኸው የፖሊስ መግለጫ ተናግሯል። ሁኔታውን በቁጥጥር ስር ማዋሉን ያስታወቀው የአዲስ አበባ ፖሊስ አጭር መግለጫ ጠፋ የተባለው ህይወት በማን እንደተፈጸመ አይናገርም። ሸገር ከተማ ውስጥ የመስጂዶችን መፍረስ በመቃወም አንዋር መስጂድ አካባቢ የነበረውን የተቃውሞ እንቅስቃሴ ለመበተን ፖሊስ አስለቃሽ ጭስ ተኮሱን ስሙ እንዳይጠቀስ የጠየቀ በስፍራው ላይ ነበርኩ ያለ እማኝ ለቪኦኤ ገልጿል።
ተሰላቱ አለቀ። ተሰላቱ በኋላ አላህ አክበር ማለት ተጀመረ። ከዛ በቃ መስጊዳችን ማጣፈሱ ግን አላህ አክበር አላህ አክበር አላህ አክበር ነበር ሲባል ይቆ ከዛ በቃ ከሁ ያው ስሜት አይነበረ አላህ አክበር ማለት ግን ውጭ ነበረው ማን ለማን ፖሊሶች ከልጥቀው ገብተው ለመበተል ፈለጉ። ያኔ ተውን እኛ ምንም አላላቸውም። ኮሚቴዎች ነበሩ። እኛ ምንም አላደረግም። ተቃውሞችን ብቻ ሰምተን እንዲ ነው ነበር የነበረው። ከዛ ጭቅጭቅ ጀመረ፣ መማታት ጀመሩ። እዛ በቃ ሰው ተበተነ። ውስጥም የነበረው ላይ ተኮሱ። እንዳስለቀቀች ነገር ነው እና ውስጥ የነበሩትን ዘግተውባቸው ወደ 9 ሰዓት አካባቢ ይለቀቋል።
ወደ 9 ሰዓት አካባቢ ነው ይለቀቋቸው። ምናልባት በነበረው የአስለቃሽ ጭስ ሲተኮስ ወይም ደግሞ በፖሊስ እርምጃ የደረሰ ጉዳት አለ እንዴ?
እኛ በነበረበት ያው ምንም የለም። ግን ወደ 9 ሰዓት አካባቢ ያው ተመቱ ሰዎች አሉ ይላል ወሬ ሰምቼ ነበር።
ተሰው ያደረገው ነገር አለ ፖሊስ ላይ
ከተመታ በኋላ ያው የተወሰኑ ጊዜዎች ምናምን ተወራሯሉ።
መስጊድ ውስጥ የነበሩ ምዕመናንም እንዳይወጡ ለተራዘመ ጊዜ ታግደው እንደነበርም እማኙ ጠቁሟል። ፒያሳ አካባቢ ባለው ኑር መስጊድም የነበረውን ሁኔታ እዚያው እንደነበረ የተናገረ ሌላ እማኝ አመልክቷል።
እኔ አጋጣሚ ወደ በኒ የሚባለው በተለምዶ በኒ የሚባለው ኑር መስጊድ ነው የሰገድኩት። እዛ አካባቢ ያው እንደማንኛውም ጊዜ ነው ሰላቱ። ከዛ ከተሰገደ በኋላ ግን ሰላማዊ የሆነ ተቃውሞ ህዝቡ ሲያሰማ ነበር። መስጊዴን አታፍርሱ ይበቃል ለምናምን የሚል እንደዚህ አይነት ነገሮችን ሲያሰማ ነበር። ምክንያቱ ያው እንደሚታወቀው ከቅርብ ጊዜ ወዲህ ሸገር ሲቲ በሚባል ብዙ መስጊዶች ፈረሱ ነው የሚባለው እና በቀደም ደግሞ የኦሮሚያ እስልምና ጉዳዮች መግለጫ ሰጥቶ ነበር። እኔ ቁጥሩን ትክክለኛነት አላውቅም ነበር። ከዛ መግለጫ በኋላ ግን 19 መስጊዶች እንደፈረሱ ነው የማውቀው። እስቱ መስጊድ ለምን ፈረሰ? የእምነት ተቋም እንዴት ይደፈራል? እሱን ነው በቃ ህዝቡ ወጥቶ መንግስትን ይሄ ነገር የሚቆምም ስላልመሰለ፣ ምክንያቱም መግለጫም ሰጥቶ እንደዚህ ነው ያሉት ነገር ስላሌለ እስልምና ጉዳዮች የፌዴራሉም የኦሮሚያውም በደብዳቤም ጠይቆ ምንም አይነት መልስ ከመንግስት ስላጣ ህዝቡ ወጥቶ እንደዚህ ቁጣውን እንትን አለው።
በአንዋር መስጂድ በነበረው የተቃውሞ እንቅስቃሴ ወቅት የፖሊስ አባላት ወደ መስጂዱ ለመግባት ሙከራ አድርገው እንደነበር ጥቆማዎች ቢደርሱንም ይህንን የሚያረጋግጥ ተጨማሪ መረጃ ወይም የፖሊስ ቃል ማግኘት አልቻለም። በሸገር ከተማ አስተዳደር ውስጥ 19 መስጂዶች መፍረሳቸውን የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የመስጂዶችና የአውቃፍ ዘርፍ ኃላፊ ሼህ አብዱል ሐኪም ሁሴን በዳሶ ለቪኦኤ ተናግረዋል።
የፈረሱት መስጂዶች 19 ደርሷል። አሁን ባለን መረጃ የእምነቶች ክብር ይገባቸዋል። መስጊድ ስለሆነ ብቻ አይደለም፣ ማንኛውም ቤተነት ክብር ይገባዋል። የሚገባቸውን ክብር እያገኙ አይደለም። መስጊዶቻችን ቁርአን ለዝናብ ተጋልጧል፣ መስጊዶች ፈርሷል። እና ይህ ነገር ጥሩ አይደለም። ቢያንስ ከማስተር ብላሉ ጋር ማስታረቅ እንሞክር። መስጊዶችን ማስታረቅ የማይቻል ከሆነ ክብራቸውን በቆ እንዲነሱ የገነባው ህዝብ በራሱ እጅ እንዲያነሳ ነበር የጠየቅነው። ምላሽ አልነበረንም። ሶስት መስጊድ እንደፈረሰ ነበር የጠየቅነው። ሶስት መስጊድ ከፈረሰ በኋላ ሄደን ስንጠይቅ ከጥያቄያችን በኋላ እልህ የመጋባት አይነት ነው። በፈረሰ መስጊድ ፈረሰ በሁለት ቀናት ውስጥ።
16ቱ የፈረሰው በሁለት ቀናት ውስጥ ነው።
በሁለት ቀናት ውስጥ ነው 16 መስጊድ።
የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከሁለት ቀናት በፊት ሰጥቶ በነበረው መግለጫ የከተማ አስተዳደሩ እያካሄደ ነው ያለውን መስጂዶችን የማፍረስ እንቅስቃሴ አውግዞ ምዕመናኑ ክልል ውስጥ በሚገኙ መስጂዶች ሁሉ ዛሬ ግንቦት 18 ተቃውሞ እንዲያሰሙ ጥሪ አስተላልፎ ነበር።
ዝም ማለት ስለማይገባል መግለጫ ሰጥተናል። ከመግለጫው በኋላም ያለው ነገር ያው እስካሁን በቂ ምላሽ አልተሰጠንም፣ እየጠበቅን ነው። ዛሬ ሁሉም መስጂዶች ኹጥባ ወይም የጁማአ ዲስኩር በዚህ ዙሪያ እንዲያደርጉ ተናግረናል። አጠቃላይ የኦሮሚያ ውስጥ ያሉ በክልላችን ያሉ መስጊዶች ሁሉ ድምጻቸውን እንዲያሰሙ ነው። መልእክት የደረሳቸው መስጊዶች ሁሉ ይህን አድርገዋል።
ስለዚህ በኦሮሚያ ክልል ባሉ መስጊዶች ዛሬ የተቃውሞ ድምጽ ሲሰማ ነበር?
አዎ፣ እነዚህ ቦታዎች ላይ ተካሂዷል። በክልላችን እስካሁን የደረሰን ክፉ ወሬ ዜና የለም። ችግር ደረሰ የሚል ነገር ኢንፎርሜሽን አልደረሰንም። ምናልባት ጉዳዩ ይመለከተኛል የሚል የእኛን መግለጫ የሰማ ሌላም ክልል እንቅስቃሴ ሊያደርግ ይችላል። የሌላው ክልል በቂ መረጃ የለኝም።
የአሜሪካ ድምፅ ዛሬ ስለነበረው የተቃውሞ እንቅስቃሴ እንዲሁም መስጊዶችን ማፍረስን በተመለከተ ከሸገር ከተማ አስተዳደር፣ ከኦሮሚያ ክልልና ከአዲስ አበባ ፖሊስ ዝርዝር ማብራሪያ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ሆኖም የሸገር ከተማ አስተዳደር ባለስልጣናት ከዚህ ቀደም በተለያየ ጊዜ ለቪኦኤ በሰጧቸው መግለጫዎች መስጊዶችን ስለማፍረስ ለይተው ባይናገሩም በከተማው የሚካሄደው ግንባታዎችን የማፍረስ ዘመቻ ህግን የማስከበር እርምጃ ነው ብለዋል። ይሁን እንጂ የሚፈርሱት ቤቶች አስተዳደሩ እንደሚለው ህገወጥ ቢሆኑ እንኳን ለነዋሪዎች በቅድሚያ አማራጭ መዘጋጀት እንዳለበት ኢትዮጵያ የፈረመችው ዓለም አቀፍ ህግ እንደሚደነግግ የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ድርጊቱን በመቃወም የእርምት እርምጃ እንዲወሰድ መጠየቁን መዘገባችን ይታወቃል። የኢትዮጵያ የህዝብ እንባ ጠባቂ ተቋም ደግሞ 100,000 አቤቱታዎች እንደቀረቡለት አመልክቷል። አዲስ አበባ ውስጥ ዛሬ የተፈጠረውን ሁኔታ አንዳንድ ማህበራዊ ሚዲያዎች ያሳዩት በተጋነነ ሁኔታ ነው ሲል ፖሊስ ነቅፏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። አሁን ወደ ሱዳን እናቀናለን። በምስራቅ ሱዳን ኡምራኩባ መጠለያ ጣቢያ ከ20 ቀናት በፊት በደረሰ የእሳት አደጋ መጠለያቸው የወደመባቸው ኢትዮጵያን ስደተኞች እስካሁን ድረስ የመጠለያና የመገልገያ ቁሳቁሶች እርዳታ እንዳልተደረገላቸው ለአሜሪካ ድምፅ ተናግረዋል። የሰሜን ኢትዮጵያን ጦርነት በመሸሽ ከሁለት ዓመታት በፊት ከትግራይ ወደ ሱዳን የተሻገሩት እነዚህ ፍልሰተኞች በሱዳን ውጊያ ምክንያት ቀደም ሲል የነበረው የአገልግሎት አቅርቦት መጓደሉንም ተናግረዋል። በሱዳን ካለው አለመረጋጋት ጋር ተያይዞ ስጋት ስላለብን የኢትዮጵያ መንግስት ወደ ሀገራችን ይመልሰን ሲሉም በድጋሚ ጥሪ አቅርበዋል። የትግራይ ክልል ጊዜያዊ አስተዳደርም ድምጻችን ይሁን ሲሉ ጠይቀዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ያሰማናል።
በምስራቅ ሱዳን በኡምራኩባ የስደተኞች መጠለያ ጣቢያ ከሚኖሩት ስደተኞች አንዱ የሆኑት አቶ ኃይላይ ገብረ ክርስቶስ ከ20 ቀናት በፊት በተነሳ የእሳት አደጋ የእርሳቸውን ጨምሮ 110 የንግድ ሱቆችና የመኖሪያ ቤቶች እንደወደሙ ገልጸው በዚህ ምክንያት 248 ስደተኞች ከነቤተሰቦቻቸው ችግር ላይ መውደቃቸውን አመልክቷል።
ልብሳችን ሳይቀር፣ ጫማችን ሳይቀር፣ የምግብ እንስሳችን ሳይቀር በሙሉ እንዳለ ስለተቃጠለ ሰው ላይ እንደዚህ ቁመን ያለ አሁን ደጋፊና ተደጋፊ የለም። በሙሉ ችግር ላይ ነው ያለ። በቃ ብዙ ንብረት ነው የወደመው፣ ብዙ ሱቆች ነው የወደመው። በደንብ ጥሩ ጥሩ እቃ ተላም በጭቃ ነው የተቃጠሉ። ለምን ከዛ ምንጭ ለሁሉም ይደርሳል ነበር። ለሰውም ከዛ ተበዳርም ተወጥሮ የነበረ አንዳንድ ያጣሰውም ከስሉ አንዳንድ ነገር የሚሰጠው የነበረ ሰው አሁን ሁሉ ማቋርጧል። ማስከር በሙሉ እንዳለ ይሄን ካምፕ በሙሉ ነው በቃ የተራለ የተቃጠለ ማለት ይቻላል በቃ።
ሌላኛዋ የቃጠለው ተጎጂ የሆኑት ስደተኛ ወይዘሮ ልቻ ገብረህይወት ንብረታቸውን በአደጋው ካጡ በኋላ ከእህል አቅርቦት በስተቀር ሌላ እርዳታ እንዳልደረሳቸው ይናገራሉ።
ምንም አንድ ነገር ሳናወጣ እዛ ነው ቅጥር ብሎ ይቀር። ምንም ነገር የለንም፣ መጥለያም የለንም፣ ምንበላበት ሳህን ይሁን ድስትም ይሁን የለንም። ምንም እናቀጣጥርበት ነገር የለም። በቀደም ግን ማሽላ ብቻ ሰጥቶናል። ማሽላ ደግሞ ካላበሰል ነው ማብሰያ ከሌለን በምን እንበላበታለን ማለት ነው። እና ልብስም የለንም፣ ጫማም የለንም፣ ሜዳ ላይ ነው ያለን ማለት ነው። ማንም ነገር የደረሰልን ሰው የለም። እስካሁን ማንም ድርጅት የደረሰልን ድርጅት የለም። እና በአሁን ሰዓት እኛ ህዝባችን ተወስልነን እንዳለን ሌላ ምን ይሆናል።
በኡምራ ኩባ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ መምህር አሉላ ወልደ ጊዮርጊስ ደግሞ በእሳት አደጋው ምክንያት ችግር ላይ ለወደቁት ሰዎች አስቸኳይ እርዳታ እንዲደረግላቸው ጠይቋል።
አሁን የሚያስፈልጋቸው ነገር ቢያንስ ቀለል ያለ ነገር መሰረታዊ ነገር ልብሳቸው ራሱ ልብሳቸው ሁሉም ተቃጥለዋል። WFP ሰጥቷል ምግብ ግን እዛ የሚያብስሉበት ምግብ የለም እቃ ምናምን የለም። ስለዚህ እንደዚህ ነገር አስፈልጊ ነው አጋዥ ካለ እንዲደርስላቸው ነው የምፈልገው።
የስደተኞቹን ሁኔታ አስመልክቶ በአሜሪካ ድምጽ የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በኢሜይል በሰጠው ምላሽ በአብዛኛው ኢትዮጵያውያንን በሚያስጠልሉ የገዳሪፍ የመጠለያ ጣቢያዎች አንጻራዊ መረጋጋት መኖሩን ገልጿል። የተቋሙ ሰራተኞች ከሱዳን የስደተኞች ጉዳይ ከፍተኛ ኮሚሽነርና ከሌሎች አጋር ድርጅቶች ጋር በመተባበር ለስደተኞቹ የጥበቃና የመሰረታዊ አቅርቦቶች አገልግሎት እየሰጡ እንደሚገኙ ተናግረዋል። እነዚሁ ሰራተኞች በኡምራ ኩባና በቱኔድ ባህመት ጠሊያ ጣቢያዎች የጤናና የመጠጥ ውሃ አቅርቦት እንዲቀጥል ጥረት እያደረጉ ስለመሆናቸውም አስታውቀዋል። ግጭቱን ተከትሎ የእርዳታ እህል አቅርቦት ለተወሰነ ጊዜ ቢቋረጥም ከቆይታ በኋላ የዓለም ምግብ ፕሮግራም ለሁሉም ስደተኞች እህል ማከፋፈል መቻሉን ተቋሙ በኢሜይል ምላሹ አስፍሯል። ከፍልሰተኞቹ አንዱ የሆኑት አቶ ኃይላይ ገብረ ክርስቶስ ግን እህሉ ቢገኝም ብቻውን ምንም ልናደርገው አንችልም ብለዋል። ከሱዳኑ ግጭት ጋር ተያይዞ የመሰረታዊ አገልግሎቶች አቅርቦት መጓደል እንዳለም ነው ያመለከቱት።
በጣም ከባድ ችግር ነው ያለ። አሁን እንጨትም የለም። ጭራሽ የእንጨት ገንዘብ የሚባል አናገኝም። የሽሮ፣ የበርበሬ፣ የሽንኩርት፣ የቲማቲም የሚባል ገንዘብ የለም። ማሽላ ተቀብሎ ለወፍጮ የሚሆን ገንዘብ ጭራሽ እዚህ ሀገር አይታወቅም። ሰውም ሶስት ቀን አራት ቀን ዝም ብሎ ንፍሮ እየበላ ነው ያለ። ከዚህ ሀገር በጣም ችግር አለ።
በዚህ ሁኔታ መኖር ስለማንችል የኢትዮጵያ መንግስት ወደ ሀገራችን ይመልሰን ሲሉም ተማጽነዋል።
የኢትዮጵያ መንግስት እኛ ኢትዮጵያውያንን ኢትዮጵያ አካል እስከሆን ድረስ የኢትዮጵያ መንግስት ወኪሉን እኮ በደንብ ከዚህ ሀገር እንድንወጣ በሀገራችን እንድንገባ በደንብ እንዲደርስልን ነው የምንፈልገው። በዛም ደግሞ የትግራይ ክልል መንግስት ደግሞ በማናኛውም ሌት ተቀን ታጥሮ የዚህ ሀገር ልሰው ነው አደራ ምለው።
የኢትዮጵያ መንግስት ወኪሎች እስካሁን ያገኟችሁ የጠየቋችሁ አሉ?
በኢትዮጵያ መንግስት በኩል አንድን መጥቶ ለኢትዮጵያ ስደተኛ ናቸው ብሎ የጠየቀን አካል እስካሁን ድረስ የለም።
ይህንኑ አስተያየት የሚጋሩት መምህር አሉላም ለኢትዮጵያ መንግስት ዳግም ጥሪ አቅርበዋል።
እኛ የሚመለከተው አካል እኛም እንደምንም ብሎ ሀገራችን መግባት ነው የምንፈልገው። ምክንያቱም እዚህ ሀገር ያለ የጸጥታ ጉዳይ እስካሁን አልተረጋጋም፣ በደንብ አልተረጋጋም። ሌላ ጸጥታ ቢረጋጋም ኢኮኖሚ ራሱ ሁሉ ነገር በጣም ውድ ነው የሆነ ያለው። ስለዚህ እኛ የሚመለከተው ካለ እንደምንም ብሎ ሀገራችን ቢያደርስብን ነው የምንፈልገው።
የኢትዮጵያ መንግስት አሁን ለሁለተኛ ጊዜ ከፍልሰተኞቹ ለቀረበለት ወደ ሀገራችን መልሰን ጥያቄ እስካሁን ድረስ የሰጠው አስተያየትም ይሁን ምላሽ የለም። ከውጭ ጉዳይ ሚኒስቴር ቃል አቀባይ ቢሮና ከውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ዳይሬክቶሬት አስተያየት ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የትግራይ ክልላዊ አስተዳደር ደግሞ የፌዴራሉ መንግስት ለስደተኞቹ ጥያቄ ምላሽ የመስጠት ኃላፊነት አለበት ብለዋል። ለአሜሪካ ድምጽ አስተያየት የሰጡት የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ እኛም ግዴታችንን እንወጣለን ብለዋል።
ወደ ሱዳን የዘለቁ በርካታ ቁጥር ያላቸው የትግራይ ተወላጆች አሉ። እኛ ወደ ቤታችንን ተመልሰን ከአደጋ እንድንድን ማድረግ የፌዴራል መንግስትና የጊዜያዊ አስተዳደሩ ግዴታ ነው ብለው እያነሱ ያለ ጉዳይ ትክክል ነው። ስለዚህ በፕሪቶሪያው አግሪመንት መሰረት የፌዴራል መንግስት የተፈናቀሉ ሰዎች ወደ ቦታቸውን መመለስ ግዴታው ነው። የፕሪቶሪያው አግሪመንት ብቻ ሳይሆን በኢንተርናሽናል ህጎችም በኢትዮጵያ ህገ መንግስትም መሰረት ህግም ብቻ ሳይሆን ፖለቲካዊና ሞራላዊ ኃላፊነት ነው። የፌዴራል መንግስት ይህንን ጥሪ ያዳምጣል የሚል እምነት አለን። የዓለም አቀፍ ማህበረሰብም ይህን ሊያጋጥመ ችግር ይሰማዋል፣ ያዳምጣል የሚል እምነት አለን። ጊዜያዊ አስተዳደሩም ያው እንዳልከው አሁን ጉዳዩ እየሰማ ነው ያለነው። ስለዚህ ሁላችንም ተባብረን እነዚህ ሰዎች ችግራቸውን እንዲፈታ አሳዛኝ ክስተት ከማጋጠሙ በፊት ችግሩን ደርሰን መፍታት የሚጠበቅብን ይመስለኛል።
ስለ ጉዳዩ የተጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ ከፍልሰተኞቹ እንዲህ አይነት ጥያቄ እንዳልቀረበለት በኢሜይል ምላሹ ጠቅሷል። በምስራቅ ሱዳን በሚገኙ የቱኔድ ባህና ኡምራኩባ መጠለያ ጣቢያዎች ከትግራይ ተሰደው የሄዱ ከ60 ሺህ በላይ ስደተኞች እንደሚኖሩ ይገመታል። እነዚህን ጨምሮ ከ1.1 ሚሊዮን በላይ ፍልሰተኞች በሱዳን ተጠልለው እንደሚገኙ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር መረጃ ያሳያል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የቀድሞው የአፍሪካ አንድነት ድርጅት ያሁኑ አፍሪካ ህብረት 60ኛ አመት የመስረታ በዓሉን ከሰሞኑ ያከበረ ይገኛል። አሶሺየትድ ፕሬስ ያጠናቀረውን ዘገባ ስመኝሽ ቆይታ አሰማናለች።
አብዛኞቹ የአፍሪካ ሀገራት ከአውሮፓ ቅኝ አገዛዝ ነጻ የወጡት በ1960ዎቹ ሲሆን ወቅቱ የአህጉሪቱ ከቅኝ ግዛት ብዝበዛ ነጻ የሆነ ብሩህ የወደፊት ተስፋ ከፍተኛ የሆነበት ጊዜ ነበር። ለብዙ አስርታት ዓመታት የተካሄዱ ጦርነቶች ግን እነዛን ብሩህ ተስፋዎች ጋርደዋቸዋል። ሐሙስ ዕለት አዲስ አበባ በሚገኘው የአፍሪካ ዋና መስሪያ ቤት የነበረው ስሜት ግን ደስታ የተሞላበት ነበር። ልዑካን ቡድኖችና እንግዶች የኢትዮጵያን ባህላዊ ቡና እየጠጡ ሲዝናኑና የአህጉሩን ልዩ ልዩ ባህል ሲያስተዋውቁ ታይተዋል። በበዓሉ አከባበር መክፈቻ ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ መልእክት ግን በተወሰነ መልኩ ጨለምተኛ ሐሳቦችን ያንጸባረቀ ነበር።
Of the African OAU and the fundamental vision of the African
ብዙ አባል ሀገሮቻችን ቀውስ ውስጥ ናቸው። ከፍተኛ ጉዳት እያደረሱ ባሉ የውስጥ ግጭቶች ውስጥ ወድቀው ስልጣን ለመያዝ በሚደረግ ሽሚያ እየተባባሱና የሰው ልጅ ህይወት በከፍተኛ ሁኔታ እያጠፉ ይገኛሉ። ከፖለቲካና ማህበራዊ ክፍፍል ባለፈ የብሔራዊ ቅርሶቻችን ፋይዳ እየወደመና ደም ባቃባ ህመም ውስጥ እየሰጠመ ይገኛል።
ከተለያዩ የአፍሪካ ሀገራት የተሰባሰቡት ሌሎች የልዑካን ቡድን አባላትም አፍሪካውያን ራሳቸውን ለመርዳት ብዙ ስራዎችን ሊሰሩ እንደሚችሉ ይናገራሉ። ለምሳሌ የአፍሪካ ቀንድ የሰላም አምባሳደር የሆኑት ቶኒ ጃጃ አፍሪካ የራሷን ገንዘብ መፍጠር አለባት ሲሉ ድምጻቸውን አሰምተዋል።
Africa should create their own currency. This is African Union.
አፍሪካ የራሷን መገበያ ገንዘብ መፍጠር አለባት። ይሄ አፍሪካ ህብረት ነው። እዚያ የአውሮፓ ህብረት አለ። እነርሱ የራሳቸው ዩሮ አላቸው። እኛም የራሳችን የሆነ አፍሮ ሊኖረን ይችላል። ከዚያ ከነሱ ጋር መወዳደር እንችላለን። እኛ ሀብት አለን። የምዕራቡ ዓለም ሀብት የላቸውም። እኛ ያለን ማዕድናት እነሱ የላቸውም። እኛ ያለን ዩራኒየም እነሱ የላቸውም። እኛ ያለን ወርቅ እነሱ የላቸውም። ነሐስ የላቸውም። ነሐሱ በሙሉ ከዚህ ወደ ቻይና ይሄዳል። አፍሪካ ውስጥ ጠንካራ ነጻ ኢኮኖሚ ማዕከል ሊኖረን ይገባል።
ይህን ሐሳብ የማይጋሩም አሉ። በኬንያ ዋና ከተማ ናይሮቢ የሚኖሩት የህግ ባለሙያና የፖለቲካ ተንታኝ ዳንስታን ኦማሪ ለአሶሲየትድ ፕሬስ በሰጡት አስተያየት የአፍሪካ ህብረት ፕሬዝዳንቶች በሀገራቸው ግብር የሚዝናኑበት ክለብ ነው ሲሉ ይተቻሉ።
It is a club for presidents to want to enjoy the taxes of their countries.
የአፍሪካ ህብረት ፕሬዝዳንቶች በሀገራቸው ግብር የሚዝናኑበት ክለብ ነው። ነገሮችን ከማስፈጸም ሊሰራው ከሚችላቸው ጉዳይ ከተሰጠው ስልጣን አንጻር ምንም አይሰራም። ስለዚህ የአፍሪካ ህብረትን ማቆየት ምንም ጥቅም የለውም። ምንም አይነት ተጽዕኖ የሌለበት የውይይት መድረክ ነው። አስተያየት መስጠት እንኳን ቢሆን ከአስተያየት በኋላ ማስፈጸም አለ። የማስፈጸሚያ መንገድ ከሌለ እዚያው መኖሩ ምን ያስፈልጋል? ስለዚህ በእኔ እምነት ሙሉ ለሙሉ መወገድ ያለበት አካል ነው።
የዛሬ 60 ዓመት የአፍሪካ አንድነት ድርጅት በሚል ስያሜ የተመሰረተውን ተቋም እያከበሩ ያሉት ያሁኑ የአፍሪካ ህብረት አባላት ለቀጣይ የህብረቱ ራዕዮች ስኬት የአፍሪካ ሀገራት መሪዎች ለአህጉሪቱ ውስብስብ ችግሮች በጋራ አቋም ትኩረት መስጠት እንዳለባቸውም አሳስበዋል።
ስመኝሽ የቆየና አመሰግናለሁ። በኢትዮጵያ ቆጣጠር አሁን እንግዲህ ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። ዩናይትድ ስቴትስ ዋሽንግተን ዲሲ ላይ ከቀኑ 8 ሰዓት ከ39 ደቂቃ ነው። የምሽቱ ስርጭታችን የመጀመሪያ ምዕራፍ ዝግጅቶቻችን ተጠናቀዋል። ሁለተኛው አጋማሽ የመጀመሪያ ቅንብራችንን የምንሰማበት ጊዜ ላይ ደርሰናል። የቦረናው ድርቅ ባለፉት አመታት ከ3 ሚሊዮን በላይ የቤት እንስሳት ስለመግደሉ የሚያወሳው ዘገባ ቀዳሚ ይሆናል። በቦረና ዞን ለተከታታይ 3 አመታት በቆየው ድርቅ ከ3.3 ሚሊዮን በላይ የቤት እንስሳት መሞታቸውን የዞኑ የግብርናና እንስሳት ሀብት ጽህፈት ቤት ገልጿል። የዞኑ ጽህፈት ቤት ምክትል ኃላፊ ዶክተር ቃሲም ጊዮ ለአምስት ተከታታይ የዝናብ ወቅቶች በጸነው ድርቅ 46 በመቶ የዞኑ የእንስሳት ሀብት መጥፋቱን ለአሜሪካ ድምጽ ተናግረዋል። አሁን የድርቅ ወቅት ያለፈ ቢሆንም ነዋሪዎች በበኩላቸው የወደፊት ኑሯቸው እንደሚያሳስባቸው አመላክተዋል። ገልሞ ዳዊት ከቦረና ዞን የላከልን ዘገባ እንደሚከተለው ይሰማል።
ወይዘሮ የለማጀልዴሳ የቦረና ዞን ድብሉቅ ወረዳ ላፍቶ ቀበሌ ማህበር ነዋሪ ናት። የአምስት ልጆች እናት እንደሆነች የምትናገረው ወይዘሮ የለማ ድርቁ ባዶ እጃቸውን ካስቀራቸው መካከል አንዷ ናት።
ይርስክ ይያለ እንደደን ሰዲቃፍ ኑማኔ ሰዲ አዶላባሬ ቢያታቴ ሎን ሻንታማዱሪ መሆናን ቦባ
ባለቤቴ እኔን ጨምሮ 3 ሚስቶች አሉት። ድርቁ ሳያራቁተን በፊት ከበረት የምናሰማራቸው 50 የሚደርሱ ከብቶች ነበሩን። አሁን አንድ ጥጃ እንኳን አልቀረችንም። የኛ ቤተሰብ ከአማሾቻችን ቤት ጋራ 4 ቤቶች አሉን። ከኔ ብቻ 5 ልጆች ተወልደዋል። የጣውንቶቼን ጨምሮ ባለቤቴ በአጠቃላይ ወደ 10 ልጆች አሉት። ከቤተሰባችን ሰው ቢታመም ወይም የሆነ ክር ቢገጥመው የምንሰጠው ነገር የለንም። ይህ ፈጣሪ ያመጣው ነገር ነው።
አቶ ገርብች ዳለቻም በዚሁ በላፍቶ ቀበሌ ነዋሪ ናቸው።
አንኖ ብርቅ አቡሌ ቡዮ ፍሩስካ ዋንካናም ቢታ ባንኪ ባፈደን ፍቴ ሎን ካለን ናምባ ነነራዱ ማታኒ
ቀደም ሲል በባንክ የነበረኝን ተቀማጭ ለከብቶቹ መኖ በመግዛት ነው የጨረስኩት። ሆኖም አሁን ከ180 ከብቶች የቀሩኝ 2 ብቻ ናቸው። ከነበሩኝ ከ200 በላይ ፍየሎች አሁን የተረፉት 5 ብቻ ናቸው። በጎቹ ደግሞ 150 ነበሩ። አሁን ያሉት 7 ብቻ ናቸው። ድርቅ ይህን ያህል ሀብት አውድሞብኛል። አብዛኞቹ ነዋሪዎችም እንደኔ ያለ ጉዳት የደረሰባቸው ናቸው። ከነርሱም የቤት እንስሶቻቸው ያለቁባቸው ሰዎች አሃዝ ይበልጣል ባይ ነኝ። ምክንያቱም በዚህ በላፍቶ ቀበሌ ካሉት ከ600 በላይ አባውራዎች አንድ ወይ 2 ከብት በእጃቸው የተረፈላቸው ከ20 ወይም ከ30 ሰው አይበልጡም።
ቦረና ዞን በተለይ በቀንድ ከብቶች የሚታወቅ የአርብቶ አደር አካባቢ ነው። በፊት በያውራ መንገዱ የምታዩት እንስሳት በድርቁ በብዛት ስለሞቱ በገጠሩ አካባቢ ሳይቀር የምታየው የከብቶች ቁጥር በጣም አናሳ ነው። ዶክተር ቃሲም ጉዮ የቦረና ዞን የግብርናና የእንስሳት ሀብት ልማት ጽህፈት ቤት ምክትል ኃላፊ ናቸው።
ሮባ ሸነን ይነርገሚ ለበሜኒ መርገዳሜ ቢሻን ለበሜ ዱደንዴ ኦሪገር ሚሌን ሰዲ ቱቃ ሰዲት ወዲን ከነጋ ዱደንዴ
በቦረና ዞን ለ5 የዝናብ ወቅቶች ዝናብ በመጥፋቱ የሞቱት የቤት እንስሳት ቁጥር ከ3.3 ሚሊዮን በላይ ነው። ከ46 በመቶ በላይ የሚሆነው የዞኑ የእንስሳት ሀብት በድርቁ ጠፍቷል። በቦረና እንስሳት ግልጋሎት የሚሰጡት ለምግብና ለምግብ ተዋጽኦ ብቻ አይደለም። የተለያዩ ባህላዊ በዓላት የሚከናወኑት በዚሁ ሀብት ነው። የክብርም ማሳያ ናቸው። ከዚህ አኳያ የድርቁ ጉዳት በነዋሪው ላይ የሚያደርሰው ተጽዕኖ ቀላል አይሆንም።
ደሜ ዋንቲቲኮ ኦሪና ምራዱ ጀኔቲ ናኮንጌ ሰሰልፓ ማንዱራ ላሎሶ ኢንተኑ
ያለፈው ተከታታይ ወራት ድርቅ እንደፊተኞቹ በቀላሉ የሚታይ አይደለም። አሁን በዞኑ ከ68000 በላይ ሰዎች በድርቁ ከብቶቻቸው አልቀው ባዶ እጃቸውን ቀርተዋል። በቦረና ባህል ከብቶቹ ከእጁ ያለቁበት ሰው ቆሌ ይባላል።
አቶ ማልጭ ዳለቻ የድብሉቅ ወረዳ የእንስሳት ጽህፈት ቤት ባልደረባ በተለይ በዚህ ያስከፊ ድርቅ ክፉኛ ያለቁት ከብቶች እንደሆኑ ይናገራሉ።
ፐርሰንቲዮ ደብኙ ሎያን ወፈኑ ፐርሰንቲ ዲደማንጋ
ድርቁን ተቋቁሞ የተረፉት ከብቶች ከ20 በመቶ አይበልጡም። የድብሉቅ ወረዳ በከብት ሀብት በቦረና ቀዳሚ ከሆኑት አንዱ ነው። ባለፈው አመት ከ150000 በላይ ከብቶች ነበሩ። አሁን የተረፉት 34000 ቢሆኑ ነው። የእያንዳንዱ ነዋሪ ኢኮኖሚና የህብረተሰቡ ባህላዊ እሴት በእንስሳት ሀብት ላይ የተመረኮዘ ስለሆነ ነዋሪው በጣም ተጎድቷል።
በቦረና ዞን በቡሳ ጎንፋ የመረዳዳት ባህል መሰረት እንስሶቻቸው ከእጃቸው ላለቁባቸው ነዋሪዎች በሙሉ እየተከፋፈሉ በመዳረስ ላይ ናቸው። ሆኖም የተቀረው የእንስሳታት ተውስን ስለሆነ የመንግስትና የሌሎች ተቋማት ድጋፍ እንደሚሹ ይናገራሉ። ለዚህም የዞኑ ግብርናና እንስሳታት ጽሕፈት ቤት በስራ ላይ መሆኑን ዶክተር ቃሲም ገልጸዋል።
ነምሎን ድበረዱ አኔ ሀርሎን ድባሲ ከነጩን እንደንዳም
100 ከብት ለሞተበት ሰው 100ዎቹን መተካልሃለው ማለት አይቻለም። ይሁን እንጂ የተወሰነ ከብት መተካት አስፈልጊ ስለሆነ ይሄን ከክልሉ መንግስት ጋር ሆነን እየሰራንበት ነው። ማህበረሰቡን ወደ ኑሮውና ቦታው ለመመለስ የሚቻለው በልገሳ ብቻ አይደለም በማስተማርም ነው። በሌላ በኩል በቦረና ቦሳ ጎንፋ የሚባል የዳበረ የመረዳዳት ባህል አለ። አንድ ሰው 5 ፍየሎች ካሉት በሌሎች 1 ወይም 2 በመስጠት ወዳጁን የሚያግዝበት አካሄድ ነው። በዚህም ራሱ ህብረተሰቡ ከ200,000 በላይ እንስሳት ከእጃቸው አልቀው ባዶጃቸውን ለቀሩት አርሶ አደሮች እርስ በራሱ በመረዳዳት ላይ ነው። መንግስትም ይህን ዝም ብሎ አይመለከትም። እኛ ሰዎች የሚረዱበትን አካሄድ ለማሳለጥ የእርዳታ ምክር ሐሳቡን ሰርተን ለክልሉ ኃላፊዎች አድርሰናል። ምላሽም እየተጠባበቀን ነው።
ዶክተር ቃሲም ዞኑ የሳር ምርት መጀመሩን ገልጸው ከብቶችን አርብቶ ከማደር በተጨማሪ ሌሎች የኑሮ ዘይቤዎችን የማበረታታቱ ስራ መቀጠል እንዳለበትም አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ቦረና ዞን ዱብሉቅ።
ገልሞ ዳዊትን አመሰግናለሁ። በመቀጠል ደግሞ አምባሳደር ማይክ ሃመር በሎስ አንጀለስ ከትውልደ ኢትዮጵያውያን የኦሮሞ ማህበረሰብ ተወካዮች ጋር ስላደረጉት ውይይት የሚናገረውን ዘገባ እናስተማችኋለን። የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሃመር በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና በአካባቢዋ ከሚኖሩ የኢትዮጵያ ማህበረሰብ አባላት ተወካዮች ጋር በኢትዮጵያ ወቅታዊ ሁኔታ ላይ ከሳምንት በፊት ውይይት አድርገዋል። አምባሳደሩ ከኦሮሞ ማህበረሰብ ተወካዮች ጋር ያደረጉትን ውይይት አስመልክቶ በፍቃዱ ሞረዳ ሁለት የውይይቱን ተሳታፊዎች አነጋግሮ የሚከተለውን ዘገባ ልኮልናል።
አምባሳደር ማይክ ሃመር በሎስ አንጀለስ እና አካባቢው ከሚኖሩ ትውልደ ኢትዮጵያውያን የተለያዩ ማህበረሰብ ተወካዮች ጋር ውይይት አድርጓል። ውይይቱን በማስተባበር ከተሳተፉት አንዷ የኦሮሞ ቅርስ አመራርና ተሟጋች ማህበር ወይንም ኦላ ተብሎ ለሚታወቀው ዳይሬክተር የሆኑት ሴና ጅምጅሞ ናቸው። ሴና አምባሳደሩና የማህበረሰቡ ተወካዮች ስለተነጋገሩባቸው ነጥቦች ነግረውናል።
ወልገይ ጉጃን መታረፍ የሰባስብ ለሚ ሐዋሳ ሸንከሳ ነው ቢፈይ አዋሰሩም ከሳ ድሮባ
ያ ሁለተኛው ቀን ውይይት ከአምስት የማህበረሰብ ክፍሎች የተገኙ ተወካዮች የተሳተፉበት ነበር። ከኦሮሞ ማህበረሰብ ሊቀመንበሩን ጨምሮ 8 ያህል ሰዎች የተሳተፉ ይመስለኛል። ከአማራ፣ ከኦሮሞ፣ ከትግራይ፣ ከሶማሌና ከሐረሪ የተወከሉ ሰዎች ተሳትፈዋል። መድረኩን ያዘጋጀው እኛ የመሰረትነው የአፍሪካ ቀንድ ሴቶች ህብረት ነው። በውይይቱ ከተነሳው አንኳር ነጥብ ያላነሰ ያስደሰተን ካለፉት 2 ከዚያም በላይ አመታት ወዲህ ልዩ ልዩ የኢትዮጵያ ማህበረሰብ አባላት በአንድ ላይ ተቀምጠው በችግሮቻቸው ላይ ሲነጋገሩ ይህ የመጀመሪያው መሆኑ ነው። በውይይቱ የተሳተፉ ተወካዮች የማህበረሰባቸውን ጥያቄ በተመለከተ መሆን አለበት በሚሉትና የአሜሪካ መንግስት መጫወት ስለሚኖርበት ሚና ሐሳባቸውን ሰጥተዋል። ልዩ መልእክተኛው አምባሳደር ማይክ ሃመር በበኩላቸው በኢትዮጵያ ሰላም ሊሰፍን በሚችልበት ሁኔታ ላይ አስተያየት ሰጥተዋል። ሃመር እንደገለጹት በኢትዮጵያ ውስጥ ሰላምን ለማምጣት የሚቻለው ኢትዮጵያውያን ተገናኝተው ጦርነት በቃኑ ተቀምጠን በችግሮቻችን ላይ እንምከር ሲሉ ብቻ ነው። ይህ ይሆን ዘንድ ከዩናይትድ ስቴትስ ስለሚጠበቀው ጉዳይ በውይይት መድረኩ ላይ ሐሳብ ለመለዋወጥ ተችሏል።
በውይይቱ ላይ ተሳታፊ የነበሩት ሌላው ሰው ዶክተር ገረሞ አመኑ በሎስ አንጀለስ እና አካባቢው የኦሮሞ ማህበረሰብ ፕሬዝዳንት ናቸው። የማህበረሰቡ ተወካዮች በውይይቱ ወቅት ያነሷቸው ጉዳዮች በአራት አንኳር ነጥቦች ላይ ያተኮሩ እንደነበሩ ፕሬዝዳንቱ ይናገራሉ።
ኢጆጎኔ ተባነ ዋና አፍሪ ኩመንሲንጀሬ እኒ ዱራ ዋና ንቲበርባን
ዋና ጉዳይ አድርገን ካተኮርንባቸው አራት ነጥቦች የመጀመሪያው ኢትዮጵያ ውስጥ ያለውን መሰረታዊ ችግር ለአሜሪካ ማሳወቅ ነው። በርግጥ ያውቃሉ ብለን ብንገምትም باز نوت لماس استفنی فلگ نو. بیکپ است زلایکی سلام لمام تاکت فلگه بلی یوری یویم ها بر سبب ولاد تاریخایی افتهاویم نت ناس ملک توی می نسو بدلوچی ناتیا کج ملاش مانگیتی نور با چوال. بتلیم یورمی اچیگر کالت فتا ایتوب کانچیگر مفتات نا اگر ای سلام ماس فن آداغاچن دهونه آبکرن نگران چوال. یکو یوچ گروچی لمفتاتن ሁሉንም ያሳተፈ ብሔራዊ ውይይት መካሄድ እንዳለበት አመልክተናቸዋል። ሁለተኛ ደረጃ ያነሳነው ነጥብ በአሁኑ ጊዜ በኦሮሚያ ክልል ውስጥ እየተካሄደ ስለሚገኘው ውጊያ ነው። በዚህ ረገድ ነገሩን በሰላማዊ መንገድ ለመፍታት የተጀመረውን የሰላም ውይይት እንደምንደግፍ ገልጸን ውይይቱ እንዲቀጥልና ፍሬያማ እንዲሆን ዩናይትድ ስቴትስ በድርድር ውስጥ በቀጥታ በመግባት ሁለቱም ወገኖች ወደ ስምምነት ይመጡ ዘንድ ተጽዕኖ እንድታሳድር ጠይቀናል። በሶስተኛ ደረጃ ያነሳነው የሰብአዊ መብቶችን አያያዝ አስመልክቶ ነው። በአሁኑ ጊዜ የኦሮሞ ነጻነት ግንባር መሪዎችን ጨምሮ በርካታ ሰዎች በህገወጥ መንገድ በእስር ላይ ይገኛሉ። ሰዎች ከህግ ውጪ ይገደላሉ። የነዚህ ሰዎች ሰብአዊና ህጋዊ መብቶች እንዲከበሩ፣ የታሰሩት እንዲፈቱ፣ ኃላፊነትና ተጠያቂነት እንዲኖር ጠይቀናል። በአራተኛ ደረጃ ያነሳነው ስለ ሰብአዊ እርዳታ ነው። በወለጋና በተለያዩ የኦሮሚያ አካባቢዎች በግጭት ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ዜጎች እንዲሁም በቦረና በደቡብና የደቡብ ምስራቅ ኢትዮጵያ ለሚገኙ በድርቅ ለተጎዱ ዜጎች በዩናይትድ ስቴትስ የሚሰጠው ሰብአዊ እርዳታ እንዲቀጥል የሚል ነው።
ከዚህም በተጨማሪ ልዩ ልዩ የማህበረሰብ አባላት በተናጠል ከልዩ መልእክተኛ ጋር ካደረጓቸው ውይይቶች በተጨማሪ አምባሳደሩ የየማህበረሰቡን ተወካዮች በጋራ ካነጋገሩበት መድረክ ምን ፋይዳ እንዳገኙበት ሴና ጅምጅሞ እንዲህ ሲሉ ገልጸውታል።
ሞትማ አሜሪካ አይኖ አጣፊ አኔ አድኛ ካንከሊድ ጎር ሞትማ አሜሪካ ቲ ሞትማ ጉድች ኩኔ ረኮ ሰባብ ስለም
በአለም ሃያል የሆነው የአሜሪካ መንግስት የኢትዮጵያን ማህበረሰብ አባላት ችግሮች ቁጭ ብሎ አንድ ባንድ ማየት መቻሉ ትልቅ ስኬት ነው። ችግራችሁን በተናጠል ነግራችሁናል። እስቲ ኑና ደግሞ አንዳችን ያንዳችንን ችግር በጋራ እንስማ። ኦሮሞ ችግሩን ለኦሮሞ ብቻ፣ አማራም ችግሩን ለአማራ ብቻ ከመናገር ይልቅ አንዱ ከሌላው ጋር ችግሩን እየተነጋገረ አሜሪካ ደግሞ በመሃል ሆና ብታሸማግል ምን ውጤት ሊመጣ እንደሚችል ለማጤን ማስቻሉ ትልቁ ፋይዳው ነው። ይሄንንም ማድረጋችን ትልቁ ስራ ነው። ለወደፊቱ ምን መደረግ አለበት ለሚለው ቀዳሚው ነገር ችግሮቹን ለይቶ ማወቅ ነው። አሜሪካም ኢትዮጵያም ራሳቸውን የቻሉ ሉዓላዊ ሀገሮች ናቸው። አሜሪካ አትዋጉ አትጋደሉ ማለት አትችልም። መጨረሻ ላይ ጉዳዩ የኛ ነው የሚሆነው። ሰላምን ለማውረድ መጀመሪያ የኦሮሞ ችግር፣ የአማራ ችግር፣ የትግራይ ችግር፣ የሌላውም ችግር ምንድነው ብሎ ለይቶ ማወቅ ያስፈልጋል። አሜሪካ ለታገዘንና እገዛውም ሊጠቅመን የሚችለው ችግሩን ለመፍታት በራሳችን ከመናደርገው ጥረት ላይ ሲደመር ነው። በመሆኑም ውይይቱ ሁኔታዎችን በማመቻቸት ለታላቅ መፍትሄ በር ይከፍታል ብያምናለሁ።
በኢትዮጵያ ማህበረሰብ አባላት ዘንድ ዩናይትድ ስቴትስ በኢትዮጵያ ጉዳይ ላይ እንድትጫወተው ከመታሰበው ሚናና የትውልደ ኢትዮጵያውያን ድርሻ በተለይም በተለያዩ ማህበረሰብ አባላት መካከል መቀራረብንና የጋራ መግባባትን ለመፍጠር እንዲቻል ቀጣይነት ያለው የውይይት መድረክ መኖሩ ጠቃሚ እንደሆነ የአሜሪካ ድምጽ ያነጋገራቸው የማህበረሰቡ አባላት ያምናሉ። በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ አምባሳደር ማይክ አመር በሎስ አንጀለስ ከሚኖሩ የአማራ ማህበረሰብ ድርጅት አባላት ጋር ውይይት ማካሄዳቸውን ባለፈው ሳምንት መዘገባችን ይታወሳል።
በፍቃዱ ሞረዳና መሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ግንቦት 18 2015 ዓመተ ምህረት ስርጭታችን ነው በማዳመጥ ላይ የምትገኙት አድማጮቻችንና ተመልካቾቻችን። ዝግጅቶቻችን ከመደበኞቹ የራዲዮ ሞገዶች በተጨማሪ amharic.voanews.com ላይ እንዲሁም ደግሞ በፌስቡክ @voamharic ላይ በቀጥታ እየተደመጡ ይገኛሉ። አንድ አጭር መልእክት ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች
ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ የአርብ ምሽት ስርጭታችን ይቀጥላል። ወደ ህንድ እናቀናለን። በህንድ ታችኛው የመንግስት አስተዳደር አካላትና በአስር ሺዎች የሚቆጠሩ የመንደሩ ምክር ቤቶች የሚመሩት በሴቶች ነው። ይኸውም በአገሪቱ ህግ ከሶስት እጅ አንዱ ስልጣን በሴቶች እንዲያዝ በመደንገጉ ምክንያት የሚከናወን ነው። በድንጋጌው መሰረት በአገሪቱ በርካታ ግዛቶች የሴቶች የኃላፊነት ድርሻ 50% ደርሷል። ሆኖም በብዙ ወግ አጥባቂ ክልሎች በቤተሰብ ውስጥ ወሳኙ ስልጣን አሁንም በወንዶች እንደተያዘ ነው። ይህንን የተመለከተውን ባንጃና ፓስሪቻ የተጠናቀረውን ዘገባ እንግዶ ወልድ ያሰማናል።
በህንድ ሃራያና ግዛት ውስጥ ባለው የረጅም ዘመን ልማድ መሰረት ሳንጊታ ማሊክ ከቤቷ ወጣ ባለች ቁጥር ጭንቅላቷን ሸፍና ነው። ከሰባት ወራት በፊት የመንደሩ ምክር ቤት መሪ ሆና ከተመረጠች አንስቶ አብዛኛውን ጊዜ ባሏ እያጀባት ይገኛል።
እዚህ ሁሉንም ውሳኔዎች ወንዶች ናቸው የሚወስኑት። የሴቶች ድርሻ እነርሱም ማጀብ ነው።
ወግ አጥባቂና የወንድ በላይነት ባለበት ማህበረሰብ ግዛት ውስጥ በአስር ሺህ የሚቆጠሩ የመንደር ምክር ቤቶች በሴቶች ቢመሩም በቤት ውስጥ ግን ወንዶቹ በአብዛኛው መሪነቱን ይቆጣጠራሉ። በተለምዶ ሴቶች በቤት ውስጥ ሥራዎች ተጠምደው በሚኖሩበት ሁኔታ ማሊክ የወንዶች የበላይነት ላይ ጥያቄ አንስታ አታውቅም። ሱደሽ ቺካራ የባጋት ፑል ሲንግ የሴቶች ዩኒቨርሲቲ ምክትል ቻንስለር ናቸው።
ስለ ራሳቸውም ሆነ ስላላቸው ድርሻ ያላቸው አመለካከት በጣም ዝቅተኛ ነው። መምራት የነርሱ ኃላፊነት እንዳልሆነ ነው የሚያምኑት። ወንዶች መንደሩንም ሆነ ቤተሰቡን መምራት እንዳለባቸው ነው የሚያምኑት። እናም በመሰረቱ ምክንያቱ በጉዳዩ ላይ ማህበራዊ ስምምነት ያለ መሆኑ ነው።
ይህ በታችኛው የህብረተሰብ ደረጃ የሚደረገውንና ሴቶችን ኃላፊነት ላይ የማውጣቱን ጥረት የሚያደናቅፍ መሆኑን በመገንዘብ ሴቶች በበለጠ የመሪነት ሚና ውስጥ እንዲገቡ ለማስቻል ዩኒቨርሲቲው አዲስ ፕሮግራም ጀምሯል። ሱደሽ ቺካራ የምታክለው አላት።
ይህ ትልቅ ኃላፊነት ያለው ሚና እንደሆነና ውጤታማ ሊሆኑ እንደሚችሉ ልንነግራቸው እንፈልጋለን። ቤተሰባቸውን ማስተዳደር ከቻሉ መንደራቸውንም ማስተዳደር ይችላሉ።
በልማት ስራዎች ላይ ሴቶች የእነርሱን አተያይና ፍላጎት እንዲያንጸባርቁ እንዲሁም የሚገኘውን ገንዘብም በትምህርትና ጤና ላይ እንዲያውሉ ስልጠና እያገኙ ነው። ዋናው መልእክት ለውጥ አምጥቷል። ማሊክ አሁን ሴቶች ችግራቸውን አውጥተው እንዲናገሩ እያበረታታች ነው።
መንደሩ የተሻለ ጥራት ያለው ውሃ እንዲያገኝና መንገዶቹም ንጹህ እንዲሆኑ አደርጋለሁ።
በአቅራቢያ የሚገኙ መንደሮችም ለውጡን ታዝበዋል። ሌላዋ መሪ ሴቶች በኢኮኖሚ ረገድ ራሳቸውን እንዲችሉ ለመርዳት ትሻለች። ፓርሚላ ኩማሪ የካሊና ካስ መንደር የምክር ቤት መሪ ናቸው።
ለሴቶች የሥራ ዕድል የሚፈጥር የስፌት ማዕከልና የቁንጅና ሳሎን መክፈት ፈልጋለሁ።
ሼላ ዴቪ ደግሞ ልጆች በመንግስት የሚሰጠውን የምግብ ፕሮግራም ሙሉ ለሙሉ እንዲጠቀሙ በመጣር ላይ ነች። የአልኮል መሸጫ ሱቆች የሚዘጉበትንም መላ በመፈለግ ላይ ነች።
ባሎቻቸው ጠጥተው እየመጡ ችግር እንደሚፈጥሩና እንደሚደበድቧቸው በርካታ ሴቶች እየመጡ ይነግሩኛል።
በዩኒቨርሲቲ የሚገኙ አማካሪዎችም ሴቶች ይበልጥ ድምጻቸውን የሚያሰሙበት ሁኔታ ቀስ በቀስ እየተቀየረ እንደሆነ ታዝበዋል። ማንጁ ፓንዋር የዩኒቨርሲቲው የማህበረሰብ ትምህርት ክፍል ኃላፊ ናቸው።
በአመለካከታቸው ላይ ለውጥ እንዳለ አይተናል። በክህሎታቸውና እውቀታቸው ላይም እንዲሁ።
ሆኖም ግን ለዘመናት የነበረን ልማድ መቀየር ቀላል አይሆንም። የመንደሩ እንስት መሪዎች እንደሚሉት ከባሎቻቸው ጋር በመተባበር መስራት አለባቸው።
የወንዶቹን ይሁንታ ማግኘት አለብን። የምናስበውን ማድረግ የምንችለው እነርሱ የሚስማሙ ከሆነ ብቻ ነው።
ሴቶች ካለማንም እገዛ የኃላፊነት ቦታ እንዲይዙ ማድረግ ጊዜ ይወስዳል። ጅምሩ ግን አለ።
የተከበራችሁ አድማጮቻችን ዝግጅቶቻችን በመጠናቀቅ እየተጠናቀቁ ይገኛሉ። አማናቸው ማስተያየት ቢኖራችሁ እንዴት ልትደርሱን የምትችሉባቸውን አንዳንድ መረጃዎች ልጠቁማችሁ በ202-205-9942 ላይ በተዘዋዋሪው መስመር ልትደውሉልን ትችላላችሁ። የማህበራዊ መገናኛ ገጾቻችንን ማትዘንጉ በዛም እንገኛለን። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። ብርሃን ኃይሉ ደግሞ በምስልና ድምጽ ቅንብሩ አብራን ቆይታለች። ዋና አዘጋጃችን ጽዮን ግርማ ናት። ከመላ የቪኦኤ ባልደረቦቼ ጋር በመሆን ሰናበታችኋለሁ። መልካም የሳምንት ማገባደጅ ይሁንላችሁ። Thank you.